ያው የትምህርታችን እየቀጠለ ያለ ነው ያለው። እንግዲህ በአፍሪካ በዚህ መልክ ሰዎች እርስ በርሳቸው እንዲበዳደሉ ይህ በሰዎች እና በሰዎች ያለው ግንኙነት እንዲበላሽ በማድረግ ፍትህ እንዲጠፋ፣ እውነትነት እንዲጠፋ፣ ቅንነት እንዲጠፋ የሃይማኖት ሰዎች የሃይማኖት ሰዎች ሆነን ማለት ነው ይህ እንዲጠፋ በማድረግ ይሄ ደግሞ ከእግዚአብሔር ፈቃድ ውጪ ስለሆነ ያንን በሚያደርግበት ጊዜ እግዚአብሔር ሰውን ደግሞ ሊባርክ አይችልም። እግዚአብሔር የሚባርከው ሰው እንደ ቃሉ በሚኖርበት ጊዜ ነው። ይህም በመሆኑ እግዚአብሔር የእግዚአብሔር በረከት ከአፍሪካውያንኛ ይሄንን ሌላው በመታዘዝ ሌላው በረከት ያገኘው የእኛ ጋር ይሄ ነገር እንዳይሆን በድህነት በጉስቁልና እንድንማቅቅ የሆነ ነው ያለው። ይህም እንግዲህ የራሳችን አያያዝ ነው። ያንን ነገር ብናስተካክል ኖሮ ያ አይሆንም ነበር። የምድሪቱን እሺ ብትሉ ብትታዘዙ የምድሪን በረከት ትባላላችሁ ያለው ቃል ይፈጸም ነበር። ግን እኛ እንደዛ እያደረግን ነው። ይህንን እንግዲህ በደንብ መታሰብ ያለበት ነው። ሁላችንም በተለይ እግዚአብሔርን የምናውቅ ሰዎች በአፍሪካ ምድር ያለን በኢትዮጵያም ጭምር ማለት ነው ለመልካም አስተዳደር ምሳሌ፣ ለቅንነት ምሳሌ፣ ለፍቅር ምሳሌ፣ ለፍትሃዊነት ምሳሌ፣ ዘረኛ ባለመሆን ምሳሌ፣ ለሰዎች በጎ በማድረግ ምሳሌ፣ በሌላ ሁሉ የእግዚአብሔር ቃል በሚያዘው መሰረት ምሳሌ መሆን ይገባናል። እንደዚህ ከሆነ እውነተኛ መጽሐፍ ቅዱሳዊ ክርስትና እየተለማመድን ነው። ከእሱም ጋር የተያዙት ለሚታዘዙት ሁሉ የሚሰጠው በረከት ለእኛም አለ ማለት ነው፣ ይመጣል ማለት ነው። ግን በአፍ ክርስቲያን ነን እያል በተግባር ያንን ስንግድ ከተገኘ ያው ጉስቁልናውን የምናየው ነገር ማለት ነው። አሁን እንግዲህ አፍሪካ በእውነት የሚያሳዝን ነው። የመጨረሻ ክፍለ ዓለም ይሄ ሁሉ ድህነት ይሄ ሁሉ የሆነው ይሄ ነው። ሌላው ደግሞ ምንድን ነው? ታክተን መስራትም የእግዚአብሔር ፈቃድ ነው። የእንቅልፍ ብዛት የተቦጫጨቀ ጨርቅ ያስለብሳል ይላል በምሳሌ መጽሐፍ ውስጥ። በአዲስ ክዳኑ ውስጥ ሐዋርያው ጳውሎስ ሲያስተምር እያንዳንዱ ሰርቶ የራሱን ድካም የራሱን ኑሮ መኖር እንደሚገባው ይናገራል። እሱ ራሱ እንደምሳሌ ያለው ምንድን ነው? እኔ ራሴ ሐዋርያ ሆኜ የራሱን ድንኳን እየሰፋ ወንጌልን እንደሚያስፋፋ ትጋት፣ የስራ ትጋት ማለት ነው። የስራ ትጋት በመጽሐፍ ውስጥ የተቀመጠ አንዱ የስነ ምግባር መርህ ነው። በገብረ ግንዳኖች ምሳሌ ብሎ ሰለሞን በምሳሌው ይናገራል። የእግዚአብሔር ሰዎች ጥንትም ወደ ዛሬ ትጉ ሰራተኞች ናቸው እንጂ ሰነፎችና አድምጦች አይደሉም። ወይም ደግሞ ይሄ ከኛ አይጠበቅም። በትጋት ሰርተን ሌሎች ራሳችንን እንድንረዳ ሌሎችንም እንድንረዳ ነው። ይህም አፍሪካ ውስጥ ያለ ችግር ነው። እነዚህ ነገሮች ሁሉ አፍሪካ በጉስቁልና እንድትማቅቅ እያደረገ ነው ያለው። የሚያስተዳድሩ ሰዎች በቅንነት ማስተዳደር ይገባል። ውሸት ደግሞ አሁን ይህ በእኛ ጋር ከሌላው ዓለም በአብዛኛው የተወገደው አሁን እኛ ጋር ትልቅ ችግር እየሆነ ያለው ውሸት መናገር፣ ማስመሰል፣ እነዚህ ነገሮች ሁሉ ማለት ነው። እነዚህ ሁሉ ነገሮች እጅግ በጣም ምድሪቱ እንድትጎሳቆል፣ አይጉሪቱ እንድትጎሳቆል አድርጓል። እንግዲህ አሁን እንደ ሌሎቹ ለመበልጸግ ለመባረክ ከፈለግን ይህ ፍትሐዊነት በምድሪቱ እንዲኖር፣ መልካም አስተዳደር እንዲኖር፣ አድሏዊነት እንዳይኖር፣ ዘረኝነት እንዳይኖር፣ ተግቶ መስራት እንዲኖር፣ እርስ በርስ በፍቅር መተሳሰብ እንዲኖር፣ አንዱ ሌላውን መመቀኛኘት፣ ይህ በምቀኝነት አንዱ ሌላውን ማሰናክል እንዳይኖር በማድረግ በዚህ ነገር እንግዲህ አፍሪካ የታወቀ ይህ ምቀኝነቱ ማሰናክሉ ማለት ነው። ሌሎቹ ጋር የለም ማለት አይደለም ግን ስርዓትና ሕግ በማድረግ እንዲህ አይነት ነገር ቦታ እንዳይኖር በማድረግ ሰው ሰርቶ የሚኖርበት በሙስና ውስጥ የሚገባ ደግሞ እንዳይኖር በሕግ ያገዱበት ሁኔታ እኛም ጋር ይሄ በሌላው ሀገር የሰራው ሕግ እኛም ጋር መስራት አለበት። የህብረተሰብ የአስተዳደር ሕግ የአብሮ በቅንነት እንዲኖሩ የሚያደርግ ይሄ ህግ በተግባር መታየት አለበት። ሲታይ ሁሉም ሰርቶ ሁሉም ታክቶ ይኖራል። ክፉ የሚሰራ ደግሞ በህግ የሚጠየቀው ወደ ማንም ደግሞ ያንን ለማድረግ የሚደፍር አይኖርም። ቢያንስ ቢያንስ ለሌለው ባስ ለራሱ ስለሚያስብ ያንን አደርግ። አሁን በዚሁ እኮ በሌላው ማለም እኮ ክፉ ተንኮል መስራት የሚፈልጉ ሰዎች ጠፍተው ሳይሆን ህጉ ስላለ በኋላ የሚመጣውን መዘዝ ስለሚያውቁ ነው። ህጉ መኖር ጥሩ ነው። የእግዚአብሔርም ቃል ህግ የመንግስት ህግ ለማይታዘዙት ፖሊስ ወይም ደግሞ ገዢዎች ለማይታዘዙት እንደሚያስፈልጉ ይናገራል። እና እዚህ አኳያ ይህንን በማድረግ በረከት ወደ ምድሪቱ ሊመጣ ማድረግ ይቻላል። በመታዘዝም የእግዚአብሔር በረከት ከዚህ ጉስቁልና ማውጣት ይገባናል። ይህ ሁሉ ጉስቁልና ራሳችን ባለመታዘዝ ያደረግነው ነገር ስለሆነ ማለት ነው። ዛሬ እንግዲህ ይህንን ከሰማን በኋላ ለጌታ መገዛታችንን በተለይ ጌታን የተረዳን መጀመር ይገባናል ማለት ነው። ማስተማር ይገባናል። መጸለይ ይገባናል። ለዚህ ማልቀስ ይገባናል። ይሄ ሁኔታ እርስ በርሳችን ከእንዲህ አይነት ሁኔታ አውግሪቱም ደግሞ በዚህ መልክ እሱም ክርስቲያን ወይም ሃይማኖተኞች እየተባሉ በተግባር ግን የማይኖርባት ምድር ነው የሆነችበት። ይሄ ሁኔታ መለወጥ አለበት። ይህንን ስናገር ይሄ ጠቅላላ በአጠቃላይ በአህጉርና በሀገር ደረጃ ያለ ሲሆን በአፍሪካ ማለት ነው፣ በኢትዮጵያም ጭምር ማለት ነው። ወደ ቤተ ክርስቲያን በሚመጣበት ጊዜ ደግሞ ባለፉት ምቶችም ለመጠቃቀስ እንደሞከርኩት ክርስቲያኖችን በዚህ ውስጥ መግባት ይሄ ለእኛ እየሞትን ለመሆናችን ወይም ደግሞ አሳሳቢና እጅግ አደገኛ ነገር ስለሆነ ቤተክርስቲያንም ደግሞ ወደ ቀደመው ክብሯና ወደ ቀደመው ፍቅሯ ወደ ቀደመው የወንጌል አገልግሎቷ ወደ ቀደመው የቅድስና ኑሯ ምዕመኗ እንዲመለሱ አብክራ ማስተማር ይገባል። መሪዎች የሚሆኑትም ለዚህ ምሳሌ የሚሆኑ መሆን ይገባቸዋል። ክፉ ስራ ሲሰራ ሁሉ መቃወም፣ በጎ ስራ ሲሰራ መደገፍ። መስማማት ያለብን ከእግዚአብሔር ጋር እንጂ ከክፉ ስራ ጋር መስማማት እንደሌለብን በቤተክርስቲያን ደረጃ ይሄ መሰራት አለ። ቤተክርስቲያን ደግሞ ይሄንን ነገር በማድረግ ምሳሌ መሆን ይገባናል። ከሌላው ከዓለም ፍትህ ያጣ በቤተ ክርስቲያን ማግኘት አለበት። በቤተ ክርስቲያን ፍቅር ከዓለም ፍቅር ያጣ በቤተ ክርስቲያን ፍቅር ካለ ቤተ ክርስቲያን መፍትሄ እንደምትሆን ዓለም ያይና ሌሎቹም ወደዚህ ሊሳሙ ይችላሉ ማለት ነው። እንግዲህ ይሄ በጣም ወሳኝ የሆነ ነገር ነው። በዚህ መልክ ነው አሁን ለአፍሪካ መጸለይ የሚገባል። ድክ በሌላው ዓለም የሰራው የቃናው ነገር እንዲመጣ ግን በሌላው ላይ ደግሞ እየታየ ያለው ድክመት እንዳይመጣብን እግዚአብሔርን ይሄ ቨርቲካል ሪሌሽንሽፕ ከእግዚአብሔር ጋር ያለው ግንኙነት አሁን እዚህ እየተላከመ እንዳለው እንዳይሆን ለአምላካችን ያለን አክብሮታችን እጅግ ጠንክሮ ይቀጥል። ይሄ በማህበራዊ ኑሮ በእርስ በርስ ያለን ግንኙነት የተበላሸው እንዲስተካከል በባህል ደረጃ፣ በህግ ደረጃ፣ በስርዓት ደረጃ፣ በማህበራዊ ኑሮ ሁሉ ይሄ እንዲስተካከል ና ልክ ሌላው የተጠቀመበት ሁኔታ እኛ መጠቀም እንድንጠቀም ማለት ነው። ያ እንዲሆን አስተዋጽኦ ማድረግ መሰል ላይ እኛም ደግሞ ባለንበት ቦታ ሆነ ይህንን ማድረግ እንዲገብር ሰዎች ሆነን ማለት ነው። እንደሱ ከሆነ ለውጥ ይመጣል። ከዛ የጉስቁልና፣ የድህነት፣ የረሀብ፣ የጦርነት ምድር መሆኗ ቀርቶ የሰላም፣ የበረከት፣ የክብር ምድር፣ የክብር አልቦች ትሆናለች ማለት ነው። እንደውም ከሌላው አርመን የተሻለ የእግዚአብሔርን ክብር የምናሳይበት ሁኔታ ሊሆን ይችላል። ይሄ ነገር ተምረን ይህንን ከተጠቀምንበት ማለት ነው። ጌታ አምላካችን ይሄን እንድናደርግ ፈቃዱ ነው። ምናልባት ይህንንም እየተናገረን ያለው ስለ ሊያደርግ ፈልጎ እንግዲህ በእኛ በኩል ያለው እንድናደርግ ፈልጎ ይሆናል ያስባል። በዚህ ይህንን በማድረግ ለህብረተሰቡ ፈውስ መሆን ይገባናል። እርስ በርሳችን ፍቅራችንን በምድራዊ ስርዓት ሁሉ እንዲጣል ሌሎቹም እነዚህ በትክክል የኢየሱስ ናቸው ብለው እስኪመሰክሩ ድረስ አሁን እንደሚደረገው በሃይማኖት ስም አገልጋይ በመሆናችን ሳይሆን በፍቅራችን በተግባራችን አገልጋይ መሆናችን በትክክል የኢየሱስ ክርስቶስ አምባሳደሮች መሆናችን በተግባር የሚታይበትን ህይወት ማንጸባረቅ አለብን። በሚሊዮን የምንቆጠር ክርስቲያኖች በምድራችን ያለ ነው አሁን ከሌላው በዓለም ካለው ከሌሎቹ ጌታን ከማያመልኩ ጣዖትን ከሚያመልኩ የተሻለ የሆነው ስርዓት ያለበት ኢየሱስ ክርስቶስን ህይወት የሚሰራ መሆኑን በዛ ውስጥ እንዲታይ ይሄ መሆን አለበት። ቤተክርስቲያን እንግዲህ ይህን ህልውናውን ጠብቃ ይህንን እየሰራች ዓለምን ተጽዕኖ ማድረግ አለባት ማለት ነው። በዚህ መልክ ነው አፍሪካ ውስጥ ያለውን ሁኔታ ለፋውስ ክርስቲያኖች አስተዋጽኦ ማድረግ የሚገባቸው ነገር ነው። ስለዚህ አልክ እንደዚህ ከሆነ ለውጥ ይመጣል። ሁሉም ሰርቶ የሚኖር ከሆነ፣ ሌብነት ቦታ የማገኝ ከሆነ፣ ሙስና ቦታን የማገኝ ከሆነ፣ መገፋፋት ቦታን የማገኝ ከሆነ፣ ጥላቻ የዘር ጥላቻ ቦታን የማገኝ ከሆነ፣ ለሁሉም መልካም የሚያስፈልግ እንደሆነ ካመን፣ በዚህ መንገድ ደግሞ እርስ በርሳችን በፍቅር እየተያየን አብረን የምንሰራ ከሆነ፣ አብረን ደግሞ እግዚአብሔርን የምናመልክ ከሆነ፣ ያ ጌታ የሚለው የእግዚአብሔር መንግስት ወደዚህ መጣ ማለት ለእግዚአብሔር መንግስት እንደምንወርድ እርግጠኞች ነን ማለት ነው። ይሄ ሁሉ አለመስራት ስንፍናው ሁሉ ይጠፋል ማለት ነው። በዚህ መንገድ ማለት አሁን አፍሪካ የተፈጥሮ ሀብት ያላት ሀገር ናት፣ ግን እየተጠቀምን አይደለም። በእነዚህ ምክንያቶች እነዚህን እንዳንጠቀም ተደርጓል። በዚህ መልክ ከሆነ አሁን ከእግዚአብሔር ጋር ያለው ግንኙነትም ተስተካክሏል፣ እርስ በርሳችን ያለው ግንኙነትም ተስተካክሏል። ይሄን የምናደርግ ከሆነ እግዚአብሔር ደግሞ በቃሉ እንደተናገረው የምድሪን በረከት አብረን እንበላለን። እርስ በርሳችን በመጠፋፋት ፋንታ እርስ በርሳችን ተያይዘን የምድሪን በረከት እንበላለን። ይሄ የእግዚአብሔር ፈቃድ ነው። ያ ከሆነ እግዚአብሔር ያ ሌላው ቀርቶ የማምኑት እንኳን እርስ በርሳቸው ግንኙነታቸው ስላስተካከሉ ከባረከ የምናምነው ደግሞ እንዴት ባይባርከን ያ በዚህ ምክንያት የምድሪቱ የፈውስ ምክንያት መሆን ይገባናል። የምድሪቱ ፖለቲካ እንዲፈውስ፣ የምድሪቱ አስተዳደር እንዲፈውስ፣ የአይጉሪቱ አስተዳደር እንዲፈውስ፣ የአይጉሪቱ ፖለቲካ እንዲፈውስ፣ የአይጉሪቱ ማህበራዊ ኑሮ እንዲፈውስ፣ የአይጉሪቱ እግዚአብሔርን ማምለክ እንዲፈውስ፣ አብዛኛው ወደ እግዚአብሔርን ወደ ማምለክ እንዲመጣ፣ ተግባራዊ ክርስትና እንዲታይ፣ ታክተው እንዲልሩቱ ሰርተው ምድሪቱን የሚለውጡ እንዲሆኑ። ምክንያቱም ምድሪቱን ሰርተን እንድንለውጥ መጀመሪያም አዳምና ሔዋንን እግዚአብሔር ሲፈጥር ምድሪቱን እንዲያበዛሉ እንዲሰሩ እንዲለውጡ ነው። ልክ ለአዳምና ለሔዋን የተሰጠውን ሌሎቹ ታዘው እንደተጠቀሙ እኛም ደግሞ በአፍሪካ ምድር ያለን በኢትዮጵያ ምድር ያለን እንደዚህ አይነት ነገር በማድረግ የምድሪቱ በረከት እንድንበላ ከዛም አልፎ ደግሞ ክብር ለእግዚአብሔር እንድትሰጥ ወንጌል በዚህ መልክ ይህንን አይነት ለውጥ እንዲያመጣ ከፍን በማገልገል አሁን ወንጌል በዚህ አካባቢ ነው ማለት ነው ማተኮር ያለበት። በዚህ አይነት እግዚአብሔር እንዲባርክ ጌታን እንግዲህ ይዘን መንቀሳቀስ አለን። እንግዲህ ለነዛም እዚህም ላሉት በዚህ መልክ ወንጌል አሁን በአፍሪካ ምድር ላለ ነው ወንጌል በሚሰበክበት ጊዜ ስለ ክርስቶስ ኢየሱስ ያድናል ብለን አይደለም የምንናገረው። ያድናል ብለው መነገር የሚገባቸው ብዙ በብዙ ሚሊዮን የሚቆጠሩ ቢኖሩም አብዛኛው ግን ይህ ኢየሱስን እያወቀ የሚያደርግ ከሆነ እግዚአብሔርን አመልካለሁ ያለ የሚያደርግ ከሆነ ለእነዚህ ምንድን ነው የምናደርገው? ለእነዚህ ወደ ተግባራዊው የክርስቶስ ህይወት ተመለስ፣ ህይወትን ኑርና ከዛ በኋላ ሌሎችም ደግሞ እኛን አይተው እንዲለውጡ የሚለው ማለት በተግባራዊ ህይወት ኑር ነው። ሌላው እዚህም አፍሪካም ውስጥ ሆኖ በብዙ ሚሊዮን በጣዖት አምልኮ ውስጥ በሌላ ነገር በትክክል ወንጌል ያልደረሰው ላልገባው ደግሞ በወንጌሉ ደግሞ ይደርሳል። የወንጌል አገልግሎቱ በጣም ጠልክሎ መቀጠል አለበት ማለት ነው። ያንን በምናደርግበት ጊዜ የእግዚአብሔር ኃይል፣ የእግዚአብሔር ክብር፣ የእግዚአብሔር መንፈስ ከኛ ጋር ይሆናል። ከሙሴ ጋር እንዳደረገው እግዚአብሔር በመንፈስ ቅዱስ ኃይል ድንቅ ታምራት ይሰራል። ያኔ እኛ በዚህ መልክ ስንንቀሳቀስ በተግባር ከእርሱ ጋር ተስማምተናል እና በእምነት ከእርሱ ጋር ተስማምተናል እና ምን ይሆናል? ታላቅ የሆነው የእግዚአብሔር ክብር በምድሪቱ ይወርዳል። ከዛ በኋላ ከአፍሪካ ምድር የሚወጣ ምስክር፣ ከኢትዮጵያ ምድር የሚወጣው ምስክር ለዓለም የሚተርፍ ነገር ሊወጣ ይችላል። ሌሎቹ ወንጌልን በትክክል ካልሰሙት እኛ እንሻላለን እና ደግሞ እሱ ብቻም አይደለም፣ በአፍሪካም በኢትዮጵያ ምድር እጅግ በጣም ጌታን የሚፈሩና እያገለገሉ ያሉ ሰዎች አሉ፣ ከዚህ ነጻ የወጡ ነገር ግን በፍጹም አላማቸውን፣ ክብራቸውን፣ ኃይላቸውን፣ ሞቲቫቸውን ለእሱ ያስገዙ እንደነ ሙሴ እንደነ አሮን የሆኑ እንደነ ኤልያስ በቀደሙ ዘመናት በንጽህና እንዳገለግሉት እንደ እግዚአብሔር ባሪያዎች ዛሬም የተጉ በጸሎትና በጾም የተጉ የጌታን ዓላማ የሚያገለግሉ ደግሞ ጌታ የሚያጣቸው በብዙ ሺ የሚቆጠሩ አገልጋዮች ምእመናን አሉ። እግዚአብሔር እነዛንም ያከብራል፣ እኛም ደግሞ በዚህ በሚኖርበት ጊዜ ደግሞ ኢንቫይት አለ። አሁን በቪዲዮቹ የምናሳድረው ተጽዕኖ የበለጠ ደግሞ በሚታይ መልክ ይሆናል ማለት ነው። እንደዚህ አይነቶቹ በርትተው ይቀጥሉ። በጌታ መስመር ላይ ያሉት፣ በጌታ መስመር ላይ የሌሉት ክርስቲያኖቹ ወደ ክርስቶስ ኢየሱስ መስመር ይግቡ ነው። በዚህ መልክ ወንጌልን በምናገለግልበት ጊዜ ዛሬም የእግዚአብሔር መንፈስ የእግዚአብሔር ጸጋ ይሰራል። ታምራትን በማድረጉ ይሰራል፣ በክብር ይሰራል። ይህን አድርጉና ፈትኑኝ ነው እኮ የሚለው እግዚአብሔር። ይህንን አድርጋችሁ እስቲ ይህንን ካላራ ፈትኑኝ፣ እስቲ ፈትኑኝ እኮ ነው የሚለው። እግዚአብሔር ቃሉን የሚያከብር አምላክ ነው። እኛ ይህን አድርገን ጌታ ካላረገን ሙሴ እግዚአብሔርን እንዳለው እግዚአብሔር እንጠይቅን፣ ጌታ ወይ ብለህ ነበር ለምን አታደርግን እኮ ልል እንችላለን። ይህንን እግዚአብሔር አይፈራም። እግዚአብሔር በትክክለኛ መንገድ በመስመር ውስጥ ገብተው ጥያቄ የሚጠይቁትን እግዚአብሔር ይህን ጥያቄያቸውን ይመልሳል እንጂ ለምን ጥያቄ ጠየቅ አይልም። እግዚአብሔር ድንቅ አምላክ ነው፣ ታማኝ አምላክ ነው፣ ቃሉን የሚያከብር አምላክ ነው። ስለዚህ በዚህ መልክ በዓለም ውስጥ ሰዎች በዚህም ሆነ በዚያ ከእግዚአብሔር መንግስት የለዩት አሁን ወንጌል በሚሰበክበት ጊዜ በዓለም ዙሪያ በአፍሪካም አሁን ባለው መሰረት ፍትሐዊነትና ማህበራዊ ኑሮ ውስጥ እርስ በርስ መበዳደር ያለበት እንዲወገድ ወንጌል በዚህ ነገር ላይ ትልቅ አስተዋጽኦ እንዲያደርግ በማድረግ የህብረተሰቡ ጠቅላላ የህብረተሰብ አካሄድን በመፈወስ ማለት ነው። ወንጌል ላልደረሳቸው ደግሞ ወንጌል እንዲደርስ በማድረግ በሁለቱም አቅጣጫ በሌሎቹ ማህበራዊ ኑሮ ለተፈወሰባቸው አገሮች ተፈውሶላቸው በጥሩ ሁኔታ እየተጠቀሙ ያሉት፣ ከእግዚአብሔር ጋር ያለው ግንኙነት ለተበላሸባቸው ደግሞ ለነዛ ደግሞ ወንጌል በድንቅና በታምር በታጀበ በጸጋ ስጦታ ተሞልተን ለነዛ ደግሞ ኢየሱስ ክርስቶስ ጌታ መሆኑን ለዓለም ማብሰር ይገባል፣ መናገር ይገባናል። እነሱ መቋቋም የማይችሉትን ኃይል በመግለጽ በዚህ መልክ ወንጌልን ለፍጥረት ሁሉ ማድረስ ይገባናል። በዚህ በመጨረሻ ዘመን ይህንን ልናደርግ ይገባናል። ይሄ ግልጽ በጸሎት መጀመር ይገባናል። ከአሁኑ ጀምረን ኃላፊነት ልንወስድ ይገባናል። ስንጸልይ ጌታ የሚሰራው ድንቅ ነገር አለ። ሁለተኛ ከአካባቢያችን ደግሞ ይህንን ማድረግ ይህ አቅማችን ደግሞ ሰፋ ያለ ደግሞ እንደየ አቅማችን አይጉርንም ዓለምንም አገሮችንም ተጽዕኖ በማሳደር የወንጌል አገልግሎታችንን መጀመር አለብን። ከትንሹ ከቤተ ክርስቲያን ጀምረን ከዛ አገልግሎታችን ማስፋት በተለያዩ ጽሁፎች ውስጥ በኢንተርኔት የማህበራዊ ኑሮ ፈውስ እንዲመጣ ፍትሐዊነትን በማሳየት በወንጌል የተፈወሰ ፍትሐዊነት ያለበትን ኑሮ በማሳየት ወንጌልን በዚህ መልክ በመናገር በትንሹ ልንጀምር እንችላለን። በትንሹ ልንቀጥል እንችላለን። ያን እግዚአብሔር በትንሹ የጀመርነውን እግዚአብሔር እያሰፋው ይቀጥላል። አምስቱን እንጀራና ሁለቱን አሳ ለአምስት ያበቃ እግዚአብሔር ማለት ነው። ቃሉ አሁንም አልታጠፈም። የጸጋ ስጦታዎቹ ያኔ በጥንት ዘመን ይሰራ ነበር፣ አሁንም ይሰራል። እስኪ እኛም እንታዘዝና እግዚአብሔርን እንፈትነው። ወንጌል በዚህ መልክ እንዲሆን የጸጋ ስጦታዎችን መጠቀም አስፈላጊ ነው። እንግዲህ በዚህ መልክ ነው በኤሽያም በአውሮፓም በአፍሪካም በአውስትሬሊያም፣ በነገራችን ላይ አውስትሬሊያ ከሌሎቹ እንደ ምዕራባውያን ሀገሮች ነው ታሪኳቸው ውስጥ ነው ዛ በአፍሪካ በነዚህ በዚህ በክቡ ዓለም ውስጥ ያለው ለሰው ልጅ ሁሉ ወንጌልን ለማድረስ በዚህ መልክ የተለያየ አቀራረብ የተለያየ ስትራቴጂ እየቀየስን መንቀሳቀስ ይገባናል። እሱንም ደግሞ እኛው የሰማን የኢትዮጵያ ልጆች የኢትዮጵያ ክርስቲያኖች ኃላፊነት ተሰምቶን እስቲ በመጀመሪያ ጸሎትን እንጀምርና ከዛ እስቲ በአካባቢያችን በትንሹ እንጀምር። ከዛ ደግሞ ይህንን አገልግሎታችን እያሰፋን ዓለምን ፈጥሮ የምናደርግበትን አካሄድ እስቲ እርስ በርሳችን እየተመካከልን በጌታ ጸጋ እንንቀሳቀስ። ይህ ከሆነ ኢትዮጵያ ለዓለም የወንጌል መስፋፋት ዓለምን በወንጌል በሚያስደንቅ ሁኔታ የገሃነም ደጆች በማይቋቋሙ ሁኔታ የሚታሰፋ ሀገር ወደ መሆን ልትመጣ ትችላለን። እኛም ደግሞ የእግዚአብሔር ሰዎች ይህን ሰምተን የምንታዘዝ ከሆነ እግዚአብሔር ይህን ሊያደርግ ይችላል። ግን መጀመሪያ እዚህ በክርስቲያኖች መካከል እርስ በርሳችን ያለንን መገፋፋት አናስወግድ። ከእኛው እንጀምር፣ ቅንነትን ከእኛው እንጀምር። እንደውም ይህንን ስል አንድ ነገር ወደ አይምሮ የመጣ ጊዜ ብለ አሁን ወንጌላውያን አማኞች እንኳን ሳይቀር የሚያገለግሉ ሰዎች ባለፈውም ትምህርት ይህንን ጠቀሻ አድርገዋሉ። እችን ደግሞ ያነሳለሁ። የሚያገለግሉ ሰዎችን ማበረታታት ከዘረኝነት ነጻ የወጡትን ሰዎች ማበረታታት በንጽህና የሚሄዱትን ማበረታታት፣ በቅንነት የሚመላለሱትን ማበረታታት፣ ትህትና ያላቸውን ፍቅር፣ እውነተኛ ፍቅር ያላቸውን ማበረታታት፣ በህይወታቸው የኢየሱስ ፈቃድና መንፈስ የእርሱ አካሄድ የሚታይባቸው ሰዎች ማበረታታት ይገባናል። ቤተ ክርስቲያን የሚመራን ሁላችን ክርስቲያን ነኝ እያለ አገልጋይ ነኝ እያለ ሚመን ነኝ እያለ ደግሞ ከዚህ ፈቃድ ውጭ የወጣውን አለመስማማት ቢያንስ እሱን ማስገደድ ባይገባንም እንደማንስማማ መግለጽ፣ መናገር፣ በእሱ ተግባር አለመሳተፍ ይገባናል። ይህ ሲሆን በጎ የሚሰሩ ሰዎች እንደዚህ በቤተ ክርስቲያን የሚበረታቱ ከሆነ በጎ የሆነው የኢየሱስ ክርስቶስ የጽድቅ ነገር በህብረተሰቡ እየሰፋ ይሄዳል ማለት ነው። ክፉ የሚሰሩ አማኞች ወይም አገልጋዮች እየተበረታቱ የሚሄዱ ከሆነ ወይም ደግሞ የሚገፋ ዘረኛ ጉቦ የሚበላ ሌላ የሚያደርግ ግን ስልጣን ይዞ አሁን ለጊዜው ለመጉዳት ችሎታ ያለው አቅም ያለው የተማረ ሙሰኛ፣ የተማረ ዘረኛ፣ የተማረ ደግሞ ቅንነት የሌለው፣ የተማረ ሌሎችን የሚበድል ክፉ ነገር የሚዘራ እሱ የሚበረታታ ከሆነ እሱን በመምራት ይሄ ነገር የሚበረታታ ከሆነ አብዛኛው በዚህ መንገድ ይሄዳል ማለት ነው። ያ እንዳይሆን በጎ የሚሰሩ ሰዎች አገልጋዮች የሚመራን እንዲበረታቱ፣ ይህ አንዱ ማድረግ የሚገባ ነገር ነው። በቤተ ክርስቲያንም ደረጃ ማንም ቢሆን ማንም ከእግዚአብሔር ፈቃድ ሲለይ ከእሱ ጋር አለመስማማት፣ የራስ እጅግ ቅርብ ሰው የራስ የሆነ ሰው ሊሆን ይችላል፣ ቢያንስ እሱንም ልናገር ሌሎችንም እንዳይባክል ለማድረግ በጽድቅ መንገድ እርስ በርሳችን እሱንም ለመመለስ እኛም ደግሞ ሌሎቹም ይሄ በሽታ እንዳይተላለፍ ይሄ ማድረግ ማበረታታል። ግን እኔ በጣም ያሳዝነኝ በቤተ ክርስቲያን ውስጥ እግዚአብሔርን እጅግ የሚፈሩ አገልጋዮች መበረታታት ሲገባቸው በእውነት የሚገባቸው እንኳን ቀለብ ሳይሰጣቸው ይመርገ ይህ ስል ምንድነው? ቤተክርስቲያን ማድረግ የሚገባትን አቅሟ የምትችለው በቅንነት ምክንያት እየተፈጠረ እነዚህ ሰዎች ስለ ኑሯቸው እያሰቡ አገልግሎታቸው መጎዳት የለበትም። ሲያገለግሉ ስለ ኑሯቸው መጨነቅ ያለባት ቤተክርስቲያን አስተዳደር ቦታ ያሉት ወንድሞችና እህቶች ናቸው ማለት ነው። እነሱ በቅንነት የዛም ጓዳ ጉድለቱን ማየት ይገባቸዋል እንጂ ይሄ አገልጋይ በዚህ ተፈትኖ ከጽድቅ መንገድ መመለስ የለበትም። ቤተሰቦቹ መራብ የለባቸውም። ልጆቹም ጥያቄ መጠየቅ የለባቸውም። አባቴ ቀንና ሌሊት ያገለግላል፣ ይጸልያል፣ ወንጌልን ይሰብካል፣ ግን እኛ እዚህ የምንበላው አጣን እስኪባል ድረስ ማለት ከዛ ይፈተኑና እንደዚህ የደከመ ሰው እሱ ራሱ እንደዚህ የሚቸገር ከሆነ እንዲህ አይነት በጉስቁልና ለመኖርስ ክርስትና ሰሞ እንደዚህ መስል ከሆነ የምን ዋጋ አለው ብለው ከዛ በኋላ ሌላ አይነት እርምጃ ውስጥ ቤተሰቡም ልጆቹም ዘሮቹም እንደዛ እንዳይፈተኑ ማለት ነው። እዚህ ላይ መንፈሳዊ አስተዳደር ጸጋ ተሰጥቷቸው በዛ ቦታ ያሉ ሰዎች እነዚህን ቀዳዳዎች አይተው በቅንነት የሚገባውን ማድረግ፣ ይህን ስል ገንዘብ ዝም ብሎ ይፈስ አይደለም፣ የሚገባውን ቤተ ክርስቲያን የምትችለውን በአግባቡ በምትችለው አቅም በቅንነት ለአገልጋይ ቤተሰቦች ያድርጉ። ይህን ስል በትክክል ለሚያገለግሉት ማለት ነው። በሌላ በኩል ደግሞ ተቃራኒ አለ። ወንጀል እየሰሩ አገልጋዮች ቡድን እያበጁ ደግሞ በብዙ መንገድ ደግሞ ሲሸለሙ ሲጠቀሙ እንመለከታል። ይሄ ደግሞ አጸያፊ ነው። እንደዚህ አይነቱ መበረታታት የለበትም። በሌላም በኩል ከእግዚአብሔር ጋር እየተጋጨን ነው እኮ ማለት ነው። የሚከፋፍሉ ሰዎች፣ ቡድን የሚያበጁ ሰዎች፣ በጎ ስራን የሚያሰናክሉ ሰዎች፣ እንደ እግዚአብሔር ቃል የማይኖሩ አገልጋዮች ከተበረታቱ የጽድቅ ስራ እንዲሞት እንዲሰናከል እያደረግን ነው ማለት ነው። የወንጌል አካሄዱም እንዲሰናከል እያደረግን ነው ማለት ነው። በተለይ በአፍሪካ ምድርም ሆነ በእኛ በኢትዮጵያ ምድርም ጌታ ተረዳን የሚል ሁሉ ይሄ ነገር መስተካከል አለበት። በዚህ በኩል ላይ ብዙ ጉድለት አለ። እነዚህ ሰዎች ምን እያደረጉ ነው? ወይኔ እኔ አንተን እያገለገልኩ ነው ተጥያለሁ እያሉ በውስጣቸው እያለቀሱ ነው። ጌታ ደግሞ ለቅሷቸው ሰምቷል። ነገር ግን ያንን የማስተካከሉ ነገር እኛ ደግሞ በትክክለኛ በእውነት እንድንፈርድ እኮ እኛን አስቀምጦናል። ማስተካከል የሚገባን እኛ ነን። በተለያየ ምክንያትና በተለያየ ሁኔታ እየፈጠር የጽድቅ ሽፋን ምክንያት እየሰጠን እነዚህን እውነተኛ አገልጋዮችን ልንበድል አይገባል። የምትችለውን ማበረታታት፣ በሞራልም ማበረታታት፣ በሁሉም በመልካም አካሄድ ሁሉ በገንዘብ ብቻ በማቴሪያላዊ ነገር ብቻ ሳይሆን እንደገና በበጎ ስራ እንዲበረ ጥሩ ነገር ነው ጥሩ ነገር ነው ባርካ ለዚህ ይገባል። መጥፎ ደግሞ የሚሰራው ደግሞ መጥፎ ነው። አልስማማም። አገልጋይ ነኝ፣ ታዋቂ ሰው ነኝ፣ ትልቅ ሰው ነኝ፣ የተማርክ ነኝ፣ ክብር አለ፣ ሞገስ አለ። ነገር ግን የሚታደርገው አልስማማም ለዚህ ይገባል። ጌታ የሚፈልገው አካሄድ ይሄን ነው። አሁን በቤተ ክርስቲያን እንዲህ አይነት ነገር እየሆነ ያለበትን ጊዜ ነው። ይሄን በትክክል እናያለን። እግዚአብሔርን በእውነት የሚያመልኩት አገልጋዮች የሚገፉበትም ሁኔታ እየታየ ነው ያለው። የሚበረታቱበት ሁኔታም እያነሰ ነው ያለ። ይህን ስል ይህን በቅንነት አገልግሎታችሁ በአስተዳደር አገልጋዮች እነዚህ ጌታን የሚያገለግሉትን እያበረታታችሁ ያላችሁ፣ እንዲያውም ፕሮጀክት እየሰራችሁ ገንዘብ እየፈለጋችሁ ወንጌል እንዲስፋፋ በወንጌል ለወንጌል ዋጋ ለሚከፍሉ ሰዎች የኑሮ ድጎማ እየሰጣችሁ መንፈሳዊ አገልግሎት እንዲሰፋ እነሱ በኑሯቸው ደግሞ ምሬት እንዳይሰማቸው እየደገፋችሁ ከመስመራችሁ ወጥታችሁ እየሰራችሁ ያላችሁት የእግዚአብሔር አገልጋዮች፣ የእግዚአብሔር አስተዳዳሪዎች፣ የእግዚአብሔር ሰዎች ምእመናን ደስ ይበላችሁ። ሌሎቻችሁ ግን አርሙ፣ ይታረም። ይሄ ነገር በየትኛውም ቤተ እምነት ውስጥ ይሄ ነገር ከሆነ ነው ጌታ ከኛ ጋር የሚስማሙ። አለዚያ በአንደበታችን እየተናገር በልባችንና በአካሄዳችን እየካድን አካሄዳችን የለበጣ አካሄድ ይሆናል። እግዚአብሔርን ደግሞ በለበጣ ልናሳምነውና የእርሱን ሞገስ ልናሸንፍ አንችልም። ይሄ ነው እንግዲህ በዚህ ወንጌል በዚህ መልክ እኛ ወንጌልን አሁን በአፍሪካ ምድርን በሌላው መስፋፋት ስንቀጥል ጌታ ከኛ ጋር ይሆናል። ጌታ የጸጋ ስጦታዎችን በእኛ ላይ በኃይል ይሰራል። የጸጋ ስጦታዎችም ደግሞ ዋናው አላማም ደግሞ እነዚህ ነገሮችን በሰማያዊ መንፈሳዊ መንገድ በሰማያዊ አካሄድ በመንፈስ መረዳት ሆነ በትክክል መስራት እንድንችል ነው። የመንፈስ ቅዱስ የጸጋ ስጦታዎች ተግባራቸው በቅድስና እየኖርን እሱ ደግሞ ዓለምን ተጽዕኖ በሚያደርግ መልክ እንድንጠቀምበት ራሳችንም እንድንበረታ ሌሎችንም እንድናበረታታ የእግዚአብሔር ስራ ሌሎችም እንዲሰሩ እኛም ደግሞ እንድንሰራ በስፋት የእግዚአብሔር ስራ በዚህ መልክ ሞገሱ ሰፍቶ እንዲቀጥል ነው። ምድር በወንጌል በዚህ መልክ እንድትጎበኝ ነው። የጸጋ ስጦታ ጥንት ይሰራ ነበረ፣ አሁንም ይሰራል። እነዚህን አስተካክለን ከጠየቅን አሁንም ጌታ ያደርጋል። እንግዲህ ዋናው የትምህርቱ ሀሳብም ይሄ ነው። በትምህርቱ ሀሳባችን የመንፈስ ቅዱስ ስራዎችና የጸጋ ስጦታዎች አጠቃቀም ስለምን መንፈስ ቅዱስ ጥንት እንደሚሰራው በብሉይ ኪዳን ዘመን እንደሰራው፣ በነቢያት ዘመን እንደሰራው፣ በአዲስ ኪዳን በሐዋርያት ዘመን እንደሰራው፣ ዛሬ በእኛ ዘመንም ይሰራል። አሁንም በሚታዘዙት በኩል ድንቅ ነገሮችን እየሰራ ነው ያለው። የትምህርቱ ዋና ማዕከል ይሄ ነው። እየሰራ ስላለ ይሄን ነገር አስተካክለ ብንጠይቅ እግዚአብሔር ከሐዋርያት ጋር ከነቢያት ጋር እንደሰራ በአሁኑ ዘመን ካለን ምእመናንም ጋር ይሰራል ነው። እነዚህ ነገሮችን ግን አርመን እንቀጥል ነው። ከሆነ የጸጋ ስጦታዎችን በዚህ መልክ እየተጠቀምን የወንጌልን ስራ የወንጌልን መስፋፋት እንቀጥላለን ማለት ነው። እንግዲህ በብሉይ ኪዳን ዘመን አይተናል። በሙሴ እና የእስራኤል ልጆች በድንቅ አጠራሩ እሱ በዘረጋው በታላቅ ክንዱ ከግብፅ ባርነት መውጣት ብቻ ሳይሆን ከዛ በኋላም ከወጡ በኋላም ከነአንን ተስፋይቱ ምድር ከወረሱ በኋላ የእግዚአብሔር እጅ ከነሱ ጋር ነበረ። ይህ ስራ ይቀጥል ነበረ። በብሉይ ኪዳን ዘመን በዛ ብቻ በነ ሙሴ ብቻ አላቆመም ለማለት ነው። በሙሴ ስራ የጀመረው በኢያሱም ይሰራ ነበር። ኢያሱ ለምሳሌ እነዛን እስራኤልን የሚቃወሙትን የአይዛብን የካዱት እነዚህን ካህዲዎች እግዚአብሔርን የሚቃወሙትን ከነሱ ጋር ሲዋጋ እግዚአብሔር ፀሐይን ሁሉ እያሱ እንዲቆም ጠይቆ አቁሞለታል። ፀሐይን ማቆም እኮ የሚሆን ነገር አይደለም እኮ፣ ይሄ ድንቅ ነው እኮ፣ ሌላ ድንቅ ታምር። ከዛ በኋላ ደግሞ ሌሎች ድንቅ ነገሮች በሌሎች አገልጋዮች በኩል የታየው አለ። ለምሳሌ ኤልያስ እሳት እንዲወርድ አድርጓል። አሁንም እስራኤልን ያሳቱት እነዛ በድንቆላ በክፉ መንፈስ እስራኤልን ያሳቱት ነቢያትን የበዓል ነቢያትን ለመበቀል እሳት ከሰማይ ወርዳ መስዋዕቱንም ድንጋዩንም አፈሩንም በላ። ይሄም የሚሆን ነገር አይደለም። ልክ ኤልያስ እንደኛ ሰው ሆኖ ግን በእምነት ስላደረገ ይሆነ። ከዛም በኋላ ያንን ያየ ሽቶ የነበረው የእስራኤል ህዝብ እንደገና እግዚአብሔርን ወደ ማምለክ ተመለሰ። ኤልሳይንም እናስታውሰው የኤልያስ ምክትል ወይም ከሱ ስር ተክቶ አገልግሎቱን ከሱ ሲማር የነበረና መጨረሻ ያሲን የተካው ሙታን በሱ እጅን ተነስተው ነበረ። ኤልያስም ሙታን ተነስተውበት ነበር እናውቃለን። ኤልሳም እንደዚሁ አሁን የኤልያስ ላይ የኤልሳ የተሰሩት ታምራት ዳራቱ ብንናገር ጊዜ አይበቃል። ያኔ እስራኤል አልታዘዝ ባለ ጊዜ ዝናብ እንዳይወርድ 3 ዓመት ሙሉ በሆነበት ጊዜ የሚበላው የሚጠጣው በጠፋበት ጊዜ ኤልያስ ራሱ የተመገበበትን ሁኔታ ያኔ 3ቱን ዓመት ያቺ ሴትዮ እሱን ያስጠጋችው ሴትዮ ዘይቱና ዱቄቱ እንዳልቅ የሆነበት 3 ዓመት ሙሉ ይሄ ራሱ ተአምር ነው። ልጇ ደግሞ በሞቴ ጊዜ ጸልዮ ኤልያስ ያስነሳበት ሁኔታ ይሄም ራሱ ተአምር ነው። ኤልያስ እንደኛ ስጋ ለባሽ ነው፣ ሰው ነው። ነገር ግን በመታዘዙ ይህ ነገር ሆነ። ኤልሳ ደግሞ እንደዚህ ውጭ የአንድ ሴት ልጅ በሞተ ጊዜ ያደረገው እናስታውሳል። ኤልሳ ብዙ ታምራቶችን አድርጓል። ከኤልያስ በኋላ የእግዚአብሔርን ኃይል ለመግለጽ እና ሰዎች እግዚአብሔርን እንዲፈሩ ለማድረግ ማለት ነው፣ እንዲያመልኩና እንዲገዙለት ለማድረግ ማለት ነው። እስራኤል የሶሪያው ኒማን ከለምጹ እንዲፈወስ ያደረገበትን እናስታውሳለን። ኤልሳ ሌሎቹም ደግሞ ነገስታትን በእምነታቸው ተጽዕኖ አድርገው በዛን ጊዜ በዓለም ልዕለ ገዦች የነበሩት የዓለም ፕሬዝዳንቶች የነበሩት ነገስታት ሁሉ ሳይቀሩ በግዛት ያለው ሁሉ የእስራኤልን አምላክ ያምልክ እንዲሉ ለምሳሌ ምሳት ሲድራቅ አብደናጎ በእሳት ውስጥ ማለት ነው። ይሄ ታምር ነው። ያንን ያየው ያ ታላቁ የዓለም ገዥ የነበረው ንጉሰ ነገስቱ የዓለም ንጉሰ ነገስቱ ማለት ነው የወሰነው እናውቃለን። በምድር ያለው ሁሉ ምሳት ሲድራቅ አብደናጎ አምላክ ያምልካል። በእነሱ ምክንያት በተደረገው ስራ ምክንያት እግዚአብሔርን ማምለክ እውነተኛ አምላክ ማን እንደሆነ መልእክቱ ለዓለም በዛ ጊዜ ለነበረው ሁሉ ተላለፈ። ያም ሌላ ድንቅ ታምር ነው። እንደገና በአስተዳደር ቦታ ሆኖ ሳለ እግዚአብሔርን ከሚጋፋና የእግዚአብሔርን ፈቃድ ከሚተላለፍ ውሳኔ ላለመስማማት የወሰነውን ዳንኤልን እናስታውሳለን። ተንኮለኞቹ እንዲጠፋ በተንኮል መንገድ ቢመጡም ከዛ በኋላ ንጉሱ በህጉ መሰረት ያንን ላለማድረግ ባልቻለ ጊዜ እያዘነ ለአንበሳ ጉድጓድ ጥሎ የሚታመልከው አምላክ ያውጣ ባለ ጊዜ እያዘነለት ጥሎ ከአንበሳ ጋር ተፋጦ አድረ እንጂ አልተበላም። ከዛ በኋላ ደግሞ እነዛ ክፉን እየሰሩ የነበሩት አጋዦች ዳንኤልን ሊያስወግዱ ሲፈልጉ የነበሩ ሰዎች ራሳቸው ሲወገዱላ በዚህ ምክንያት ደግሞ በዚያን ጊዜ እግዚአብሔርን መፍራትና እውነተኛ አምላክ የእስራኤል አምላክ መሆኑ በዚያን ጊዜ የነበረው ዳርዮስ መልእክቱን ለአገሩ ህዝብ ሁሉ ሲያስተጋባ እንመለከታለን። የነ ዳንኤል አምላክ ተብሎ ዛሬ የሚጠቀሰው ማለት የነ ሚሳቅ ሲድራቅ አብደናጎ አምላክ ተብሎ የሚጠቀሰው እግዚአብሔር ዛሬም የኛ አምላክ ነው። የሐዋርያት አምላክ ነው፣ የእኛም አምላክ ነው። የኤልያስ የሙሴና አሮን አምላክ ነው፣ የእኛም አምላክ ነው። ከዛም በኋላ ብዙ ታምራቶች በመጽሐፍ በብሉይ ኪዳን ውስጥ የሚጠቀሱ አሉ። በዚያን ጊዜ ይሰራ ነበር ለመስራት የሚያሳዩ ይህን ሁሉ ብንጠቅስ ጊዜ አይበቃንም። ስለዚህ የግድ እንግዲህ ይህን ነገር መሰብሰብ ይገባናል። የግድ መሰብሰብ ስለሚገባል በብሉይ ኪዳን ዘመን በነቢያን ዘመን ይሰራ ነበር። ከጥንት ጀምሮ እግዚአብሔር እርሱን በሚያመልኩት በሚከተሉት ይሰራ ነበር። በሐዋርያ ዘመንም ደግሞ እንደሚሰራ አይተናል፣ ተነጋግረናል። በብሉይ ኪዳን ዘመን የሚሰራው በዝርዝር አይተናል። ዛሬ በእኛ ዘመንም ይሰራል። እኛም ደግሞ በመታዘዝ ቀደም በቀደመው ትምህርት እንዳነሳ ነው፣ በዝርዝር እንዳነሳ ነው፣ በሚገባ ለእግዚአብሔር ክብርን ሰጥተን እነዚህ ነገሮች ከእግዚአብሔር ጋር ያለን ቀጥተኛ ግንኙነታችንን አስተካክለን እርስ በርሳችን ያለንን ግንኙነት ደግሞ አስተካክለን ከዛ ደግሞ ለዚህ ሁሉ ምክንያት ዓለም እግዚአብሔርን እንድታመልክ ክብር የእግዚአብሔር ክብር በአሁኑ ባለው ዓለም በግልጽ ጎልቶ እንዲወጣ ወንጌልን ይዘን ብንወጣ ዛሬም ከእኛ ጋር ይሰራል። ይሰራል ብቻ ሳይሆን በአሁኑ ዘመንም በሚሊዮን የሚቆጠሩ ታላላቅ የእግዚአብሔር ሰዎች በተለያየ የዓለም ጓዳ የእግዚአብሔር ክብር እየገለጹ ያሉ አሉ። በእነሱ በኩል እየሰራ ነው ያለው። እኛ የምናውቀው ብዙ ነገር አለ። ሌሎችም የሰሙት ነገር አለ። እናንተ የሰማችሁትን ነገር ይኖራል። ዛሬ በእኔ ህይወት፣ በአንተ ህይወት፣ በአንቺ ህይወት እግዚአብሔር ይሰራል። በግላችን እግዚአብሔር በህይወታችን ምን እንደሚያደርግ እናውቃለን። እኛን በመለወጡ ራሱ ታምራት ነው እና እኛን እንዴት እንደለወጠን ጨካኞች፣ ክፎች፣ ሌቦች፣ አመንዝሮች ሁንን ሳለን እግዚአብሔር እኛንም ለውጦናል። ጌታ ይሰራል ዛሬ። አሁን ግን ይሄ በስፋት እንድቀጥል በአለም ያለን እግዚአብሔርን የምናውቅ እኛ ኢትዮጵያውያን እኛ ከኛው እንጀምር ነው። እግዚአብሔር አሁንም ድንቅ ነገር ያደርጋል። መልእክቱ ይሄ ነው። በትንሹ ባለንበት ቦታ እንጀምርና እያስፋፋን እንቀጥል። ለዚህም እርስ በርሳችን እንያያል። እግዚአብሔር ከኛ ጋር ይሆናል። በአለም ውስጥ ድንቅ የክርስቶስ ኢየሱስ የወንጌል ዘመቻ የወንጌል ጉብኝት ይመጣል። በዚህ ምክንያት ማለት ነው። ዋናው መልእክት ይሄ ነው። በዚህ ጊዜ እየሰራን የጸጋ ስጦታዎቹን የሚጠቀም ለእግዚአብሔር ክብር ያለ እግዚአብሔር ይባርከናል ማለት ነው። የጸጋ ስጦታዎችን በዚህ መልክ በአግባቡ እንጠቀም። የጸጋ ስጦታዎቹን በዚህ መልክ በምንጠቀምበት ጊዜ ጌታ ከኛ ጋር ይሆናል። ከሐዋርያት ጋር እንደሆነ እንዲያውም በብሉይ ክዳን የተወሰኑት ለአገልግሎት የተለዩ ብቻ ነበሩ። አሁን ግን ከአዲስ ክዳን ጀምሮ ማናችንም ራሳችን ካዘጋጀ ምዕመኑ ቢሆን ለዚህ ሀገር ለዚህ ነገር መሳሪያ መሆን እንችላለን። ምዕመኑ እንኳን ቢሆን ማለት ነው። ልዩነት የለም። እናንተ የእርሱ የንጉሥ ካህናት ናችሁ ነው። ለእርሱ የተቀደሰ ሕዝብ ናችሁ ነው የሚለው። ለሁላችንም ሰጥቶናል። ለሙሉ ጊዜ አገልጋዮችም አይጣልም። ሙሉ ጊዜ አገልጋዮች በርትታችሁ ቀጥሉ። ኃላፊነታችሁ ነውና ለዚህ ብላችሁ ራሳችሁ ለይታችኋልና በሌላ ነገር በሌላ ነገር ሳትጠላለፉ አላማችሁን እንደነ ሙሴ እንደነ ኤልያስ እንደነ ኤልሳ እንደነ አብርሃም እንደነ ዳዊት እንደነ ጳውሎስ፣ ጴጥሮስ፣ ዮሐንስ ጥርት ያለ አላማ ይዘን እንውጣ። ድካም ካለብን ችግራችን ለጌታ እንናገር። ጌታ ይረዳል። ጌታ ይረዳል። ይህ ኃላፊነታችን ነው። የበለጠ ደግሞ አገልጋዮች ምሳሌ መሆን ይገባናል። አገልጋዮች በዚሁ ቀጥሉ። ከዛ ውጭ ከሆነ ግን በስሜትና በሀሳብ እያገለገልን እንጂ ጌታ እንደሚገባ እያገለገል አለመሆናችን መታወቅ አለብን። ምዕመኑን ደግሞ ከአገልጋዮችን ባልተናነሰ አብረን በሕይወታችን የኢየሱስን ምስክርነት ይዘን መውጣት አለብን። እንደዛ ሚስሩ አንድ ላይ ታይዘን ሙሉ ጊዜ አገልጋዮች ሙሉ ጊዜያቸውን የሰጡና እንደገና ደግሞ የሚያምኑ ሁላችንም በአዲስ ኪዳን ውስጥ ስራ የፈታ ክርስቲያን አይኖርም። ኃላፊነቱ ወንጌል የማስፋፋቱ ነገር ለሁላችንም የተሰጠ ነው። ለሁላችንም የተሰጠ ነው። ስለዚህ ታይዘን ተነጋግፈን እንስራ። አገልግሎት እንዲሰፋ እናመቻች። በትክክል የሚያገለግሉትን እናበረታታ። መስመር ከመስመር የወጡትን እንገስጻቸው፣ እንንከራቸው፣ አንስማማ። በመስመር ከሚሄዱት ጋር እንስማማ፣ እናበረታታቸው። የጌታ ወንጌል በስፋት እንዲቀጥል በእነሱ ውስጥ የተጀመረው ስራ የበለጠ እንዲቀጥል እናበረታታ። በዚህ መልክ የክርስቶስ ኢየሱስን ወንጌል ማገልገሉን እንቀጥል። እንዲህ ከሆነ ወንጌልን በምድር በዚህ በመጨረሻው ዘመን በድንቅ ተአምር በጥንት እንደሆነው ዛሬም ማድረግ እንችላለን። ያ መንፈስ ዛሬም አለ። ያንን ይሰራ የነበረው እግዚአብሔር ዛሬም ይሰራል። ያንን ይሰራ የነበረው መንፈስ ዛሬም ይሰራል። የነ ኤልያስ፣ የነ ሙሴ፣ የነ አሮን፣ የነ አብርሃም አምላክ ዛሬም የኛ አምላክ፣ የሐዋርያት አምላክ የነበረው አምላክ ዛሬም የኛ አምላክ። ነገሮችን ሁሉ ስራውን ሁሉ በኢየሱስ ክርስቶስ ዓለምን ጠቅልሎ ለኢየሱስ ክርስቶስ ሰጥቶታል። በክርስቶስ ኢየሱስ ሞትና ትንሣኤ ዓለም ነጻ እንዲወጣ ወንጌልም ይህም ወንጌል እንዲሰበር ሰው ሁሉ በኢየሱስ ክርስቶስ አምኖ እንዲድን ኃላፊነት ለእኛ ሰጥቶናል። ኃላፊነታችን የሚመኑን አገልጋዮች ሁላችን እንድንወጣ ማለት ነው። ጌታ ጋር ስጦታል። በዚህ መልክ እንዲጠቀም በዚህ መልክ እንግዲህ ጌታን ስናገለግል የጸጋ ስጦታን ወንጌልን ለማስፋት፣ ቅድስናን ለማስፋት፣ ፍትሐዊነትን ለማስፋት፣ ቅንነትን ለማስፋት፣ ጽድቅን ለማስፋት፣ ርኅራኄን ለማስፋት፣ ፍቅርን ለማስፋት እንጠቀም። ወንጌል መገፋ ክፋትን ለማስወገድ፣ ጥላቻን ለማስወገድ፣ ዘረኝነትን ለማስወገድ፣ እፍታዊነትን ለማስወገድ፣ ሌብነትን ለማስወገድ፣ ሙስናን ለማስወገድ፣ ጉቦኝነትን ለማስወገድ፣ በአስተዳደር መበደልን ለማስወገድ፣ መዋሸትን ለማስወገድ፣ መግደልን ሞራልንም ሆነ ሲጋን መግደልን ለማስወገድ፣ በትክክል በቃሉ ላይ እንዳለው ሕይወት ያለው ክርስትና እንድንኖር ልታደርግ ወንጌለኛ ተጠቀናል። በዚህ መልክ እንጠቀም፣ የጸጋ ስጦታዎችን ይህን ለማስፋት እንጠቀም። ያንን በዚህ መልክ ጌታን የምናገለግል ከሆነ የጸጋ ስጦታዎች በሙላት ይሰራሉ። ጌታ ደግሞ ከኛ ጋር ይሆናል። የእግዚአብሔር ክብር ከኛ ጋር ይሆናል። ስለዚህ በዚህ መልክ ጌታን ማገልገላችንን እስቲ ራሳችን እንፈትሽ። ቤተ ክርስቲያኖችን፣ ቤተ እምነቶችን በዚህ ራሳችን እስቲ እንይ። በዚህ መስመር ውስጥ ነን ወይ ያለ ነው? የአገልግሎታችን ሞቲቭ ምንድን ነው? የአንድ ነገር የምንደግፍበት እና ማንደግፍበት ሞቲቫችን ምንድን ነው? ለምንድን ነው አንድ ነገር የምንደግፈው? ለምንድን ነው የምንቃወመው? አላማው ምንድን ነው? በዚህም ሁኔታ ምድር እንድትፈወስ፣ አፍሪካ እንድትፈወስ፣ ኢትዮጵያ እንድትፈወስ፣ ኢትዮጵያ ከፈወሰችባት ከተራው ዜጋ አንስቶ እስከ ላይፍ እንዳለው የመጨረሻ ደረጃ ስለ ሀገር ደረጃ አለው። ከደሃው አንስቶ እስከ ሀብታሙ በሙሉ አንዱን ሳይለይ ኢትዮጵያዊ በሙሉ ማለት ነው። አፍሪካም ሲባል አፍሪካው ሁሉን ዜጎቹን ሁሉ የያዘ ማለት ነው። ያኔ የወንጌል ፈውስ ሲመጣ የስጋ ፈውስም ይመጣል፣ በረከቱም ይመጣል። ግን ደግሞ በረከቱ ከመጣ በኋላ እንደገና ደግሞ ቅድምም እንደጠቀስኩት የቨርቲካል ሪሌሽንሽፕ ከጌታ ጋር ያለ እንዳይበላሽ እንጠቀቅ እንጂ አሁን ልክ በሚራብ ያለው ድክመት እንዳይታይብን ከዚህ ትምህርት እንውሰድ እንጂ በሚራብ ያሉትን ብዙዎቹ እየጠበቁ አሉ። ግን በብዛት አሁን እየሆነ እንዳለው ለማለት ነው። እንጠቀቅ። ምድሪቱን ትፈወሳለች። እሺ ብትሉ ብትታዘዙ የምድሪን በረከት ትበላላችሁ። ብታምፁ ግን ሰይፍ ይበላችኋል፣ ረሀብ ይበላችኋል፣ ቁድና ይበላላል። እግዚአብሔር ደግሞ ለቃሉ ታማኝ ነው፣ ከቃሉ ወደ ግራም ወደ ቀኝም አይልም። በዚህ መልክ እስቲ ወንጌልን ለሀገራችንም ለአህጉራችንም ለዓለምም ልናሰፋ በምናደርገው ጥረት የጸጋ ስጦታን መጠቀም ይገባናል። የጸጋ ስጦታ አጠቃቀም፣ የጸጋ ስጦታዎቹ ምንድን ናቸው፣ እንዴትስ ነው የምንጠቀመው የሚለውን እንግዲህ በሚቀጥለው ትምህርታችን ክፍል 19 እንቀጥላለን። ይሄኛው 18ኛው ሌ ክፍል ማለት ነው። የመጀመሪያው 18ኛው ኤ ነው። የእግዚአብሔር ሀሳብ ነው። እግዚአብሔር የሰማነው ይባርክልን። የእግዚአብሔር ኃይል፣ የእግዚአብሔር ብርታት፣ የእግዚአብሔር ቅንነት በውስጣችን ይሙላ። እግዚአብሔር በዚህ ነገር ላይ ይርዳን፣ ግዴለሾችን እንዳንሆን ይጠብቀን። ከሰማን በኋላ በቸልታ የእግዚአብሔርን ነገር እንዳናበላሽ ይጠብቀን። እግዚአብሔር በክብሩ ይጎበኘን፣ እግዚአብሔር በኃይሉ ይጎበኘን፣ እግዚአብሔር በመንፈሱ ይርዳን። እኛ ፈቃደኞች ሆነን የተሰጠንን ፈቃድ ለእሱ ዓላማ እንድንጠቀም ይርዳን። በቅንነት እርሱን ማገልገል፣ በቅንነት እርሱን ሀሳብ ሰብትን ማገልገልና ለእርሱ ራስን መስጠትን በሌሎችም በተግባር የምንኖርበትን በተግባር ደግሞ ይህንን እውነት ለሌሎች የምናገለግልበትን ለሌሎች የምናስተላልፍበትን ጸጋ ያብዛል። ጸልያለሁ። እግዚአብሔር አምላካችን ሆይ ብዙ ነገር ተረጋግረናል፣ ብዙ ነገር አንስተናል። ይህ ሁሉ ብንልም ጌታ ሆይ አንተ በመድረስ እንድትረዳን ያለ አንተ ምን ማድረግ እንደማንችል እናውቃለን። ተምረንም በተግባር ማሳየት እኮ የምንችለው በመንፈስ አዲስ ይረዳል። እግዚአብሔር አምላክ ሆይ የመንፈስ ቅዱስ ድምፅ እየሰማን እልከኞች ከመሆን ጠብቀን። ሰምተን ከመበደል አድነን። ሰምተን እግዚአብሔር ከማበላሸን ጠብቀን። እንጂ አበላሽን ያለን ከሆነ ከዚሁ ጌታ ሆይ ተጸጽተን ተመልሰን አንተን በአግባቡ በቅድስና ወደምናመልክበት በቃሌ እንደተናገርክ የምናመልክበትን ህይወት መልሰን እንድንይዝ ጌታ እርዳን። ጌታ ሆይ ምከረን፣ አትጣለን፣ አትተወን። ብንድልህም ጌታ ሆይ እንድንመለስ እንፈልጋለን። መልሰን እኛም እንመለሳለን። ምከረን፣ እኛም እንመከራለን። ገስጸን፣ እኛም እንገስጣለን። እግዚአብሔር ሆይ ለእኛ ልትል የምታስበው ነገር እኛ ባሪያዎች እንጠይቃለን። ክብርህን ግለጽ። በኢትዮጵያ ምድር ክብርህን ግለጽ። በአፍሪካ አይጉር ክብርህን ግለጽ። በዚች ምድር ላይ ክብርህን ግለጽ። በዓለም ክብርህን እንድትገልጽ እግዚአብሔር ይጠይቃል። ለዚህም ደግሞ እኛ ልጅ አንዳንዳችንን እግዚአብሔር በመሳሪያ አድርገ እንድትጠቀምበት ከራሳችን ኑሮ በአጠገባችን ካለ ወንድምና እህት ጋር ካለ ግንኙነት መስተካከል ጀምሮ በሀገር በአህጉር በዓለም ደረጃ እግዚአብሔር ሆይ መስተካከል እንዲመጣ እያንዳንዳችን ለዚህ ምክንያት እንድንሆን እርዳን። ቤተ ክርስቲያንን ለዚህ መሳሪያ አድርገ ተጠቀም። እግዚአብሔር ሆይ በትክክልም ቤተ ክርስቲያን የገንዘብ ደጆች የማይቋቋማት እንድትሆን እግዚአብሔር ሆይ በመንፈስ ቅዱስ ኃይል አስችል። የመንፈስ ቅዱስ የጸጋ ስጦታን ለአንተ ክብር እንድንጠቀም እርዳን። የምንጠቀምበትን ጥበብና ማስተዋል አብዛልን። የምንጠቀምበትን እግዚአብሔር ሆይ መረዳት፣ መንፈሳዊ መረዳት፣ መጽሐፍ ቅዱሳዊ መረዳት ጨምርልን። በድፍረት እግዚአብሔር መንፈስ ቅዱስ ከበበደል ጠብቀን። ጌታ ሆይ በፊት በቅንነትና በቅድስና በጽድቅ አንተን በመፍራት በፍጹም ትህትና እንድንመለስ እንመላለስ እርዳን። እንደ ባሪያ እንደ ሙሴ ጌታ ሆይ ችሁታን አድርገን። እግዚአብሔር ሆይ እንደ ባሪያ እንደ ዳዊት ችሁታን አድርገን። እግዚአብሔር አምላክ ሆይ በቀደሙ ዘመናት አስከብረው እንዳለፉት ስጋ ለባሽ ሆነው ግን ይህንን እንደተገበሩት እኛም ደግሞ ስጋ ለባሾች ሆነን ፈቃደኞች ከሆና ከአንተ ጋር ከተስማማን ማድረግ እንደምንችል ስላስተማርከን ይህንን ማድረግ እንችላለንና ይህንን የምንችልበትን ጸጋና ቆራጥነትን በእኛ ሕይወት ውስጥ አድርግ። እግዚአብሔር ሆይ በመንፈስ እርዳን። ስላስተማርከን እናመሰግናለን። ክብር ላንተ ይሁን። በኢየሱስ ክርስቶስ ስም አሜን።